Voice of America. በመጀመሪያ ደረጃ አቶ ሙላቱ ገመቹ፣ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳይ ለጊዜያችሁና ለትብብራችሁና መሰግናለን። ራሳችሁን ብታስተዋውቁ ይሻላል። አቶ ሙላቱ ገመቹ
በኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ አንዱ መድረክ የሚባል ነው። በዛ ውስጥ ምክትል ሊቀመንበር እና የህዝብ ግንኙነት ኃላፊ ነኝ። እንደዚሁም በኦሮሞ ፌደራላዊ ኮንግረስ ውስጥ ምክትል ሊቀመንበር ነኝ።
አቶ ልደቱ አያሌው።
ልደቱ አያሌው እባላለሁ። የኢዴፓ ወይም የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤት አባል ነኝ።
ዶክተር መሐሪ ረዳይ።
መሐሪ ረዳይ እባላለሁ። በአዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት መምህር ነኝ። ዜጋ ነኝ።
እንግዲህ በአሁኑ ወቅት ኢትዮጵያ ውስጥ የሚስተዋለው ሁኔታ አሳሳቢ ደረጃ ላይ እየደረሰ ይመስላል። ቀደም ሲል በሶማሊያና በኦሮሚያ ክልሎች ድንበሮች አካባቢ በተፈጠረው ግጭት ምክንያት ከሁለቱም ወገኖች በርካታ ሰዎች ተገድለዋል፣ በብዙ ሺህ የሚቆጠሩ ደግሞ ከመኖሪያቸው ተፈናቅሏል ተብሎ እንደነበር የሚታወቅ ነው። እዛ ላይ ሳይቆም ደግሞ ከሌሎች ክልሎች ሄደው በኦሮሚያ የሚኖሩ ሰዎች ጥቃትና ማዋከብ አልፎም ግድያ እንደሚፈጸምባቸው ይነገራል። አንድ የዘጋርዲያን ጋዜጣ ዘጋቢ ባለፈው ማክሰኞ ከአምቦ ባስተላለፈው ዘገባ የክልሉ መንግስት ራሱ ከቅርብ ሳምንታት ወዲህ የአካባቢው ተወላጆች የኦሮሚያ ማለት ነው የአካባቢው ተወላጆች ያልሆኑትን ሰዎች በገፍ እያሰረ ነው ሲል ዘግቧል። ከዛ ጋር ተያይዞ እንግዲህ በኦሮሚያ ውስጥ ከሌላ የኢትዮጵያ ክልሎች በሚመጡት ላይ ከፍተኛ ጥርጣሬ እንዳለ ይገልጻል። ኦሮሚያ ውስጥ ያለውን እንቅስቃሴ የሚተነኩሱት ከሌላ አካባቢ የመጡት ናቸው እንጂ የዚህ አይደሉም የሚባል በሰፊው የሚታመንበት ነገር አለ ይላል ዘገባው። እንግዲህ እነዚህ ተገደሉ የሚባሉት እኛ በወሬ ደረጃ ነው እንጂ የምንሰማው በተጨባጭ እስካሁን የሰማነው ነገር የለም። እኔ ራሴ ፌስቡክ ላይ ባየሁት መሰረት እንኳን ከውትድርና ስራ ጥሮታ ገብተው ኦሮሚያ የሚኖሩ ሁለት የትግራይ ተወላጆች አንድ ሴት አንድ ወንድ ተፈንክተው አይተናል በድረገጾች ማለት ነው። ሁለት ሌሎች የትግራይ ተወላጆች ደግሞ ተገድለው መንገድ ላይ ተጥለው ታይተዋል። ብዙ የትግራይ ተወላጅ ተማሪዎች በደረሰባቸው ዛቻ ምክንያት ከመቱ ዩኒቨርሲቲ ሸሽተው ጋምቤላ እንደገቡ ተሰምቷል። እንግዲህ የትግራይ ተወላጆቹ ፌስቡክ ላይ ወይ ድረገጽ ላይ ስለወጣ እንጂ በሌሎችም በርካታ በደሎች ይፈጸማሉ ይባላል። ይሄ ጉዳይ እንግዲህ እንዴት እንደዚህ ሊሆን እንደቻለ የሚገልጹልን የአካባቢው አመራሮች ወይም የፌደራል መንግስት አመራሮች ምላሽ እንዲሰጡ በተደጋጋሚ ስልክ ደውለን ስልካቸው አይነሳም። ግን ይሄ ዝም ብሎ መታለፍ የሌለበት ነገር ይመስለኛል። ለመካሰስ ለመወነጃጀል ሳይሆን በወሬ ደረጃ የምንሰማው እውነት ከሆነ ለምን እንደዛ ሆነ፣ ካልሆነ ደግሞ ለምን ይሄ ተወራ፣ ምንጩ ምንድን ነው የሚለው ታይቶ ሰፊ ውይይት እንዲደረግበት ያስፈልጋል። አልበለዚያ በወሬ እንዲሁ ተደፋፍኖ ከቀረ መፍትሄም አያገኝም፣ እውነት ይሁን ውሸት ይሁንም አይታወቅምና ይህን በሐሳባችን በመያዝ በዚህ ጉዳይ ላይ ሐሳባችሁን እንድትሰጡና እንድትወያዩበት ነው። እንግዲህ በአቶ ሙላቱ ገመቹ ልጀምር።
አመሰግናለሁ ለተሰጠኝ እድል። ይሄ ወከባ እንደምታውቁት ወደ ኋላ መለስ ብለን ከ2008 ጀምሮ በ2009ም ጭምር በኦሮሚያ ውስጥ እንደዚሁም በአማራ ክልል በወልቃይት ጠገዴ በተነሳ በትግራይ በአማራና በአፋር መካከል በኦሮሞና በኢትዮጵያ ሶማሌ መካከል በየቦታው በየክልሎቹ ትንኮሳዎች፣ ግጭቶች በየቦታው ይካሄዳሉ። የዚህ መነሻ ምንድን ነው ብለን ወደ ኋላ ተመልሰን ስናይ በመጀመሪያ ደረጃ በ2008 በኦሮሚያ ውስጥ የተነሳው የመብት ጥያቄ ብዙ ሰዎች ሕይወታቸውን ንብረትም እንዲጠፋ ተደርጓል። የህዝብ መብቶች በሚያደርጉት እንቅስቃሴ ታጣቂ ኃይሎች ገብቶ የህዝብን ጥያቄ ከመመለስ ይልቅ በኃይል እርምጃ ለመውሰድ ተደርጓል። ህዝብ የሚያቀርባቸው ጥያቄዎች የመብት ጥያቄዎች፣ የስርዓት ለውጥ ጥያቄዎች ነበሩ። ለዚህ ለስርዓት ጥያቄ መንግስት በመጀመሪያ ደረጃ ታድሽ ያለው የታድሶውን ማካሄጄ ራሴን አስተካክዬ ከዚህ በኋላ ወደ ነበረው ትክክለኛውን ፌዴራሊዝም በትክክል ተግባራዊ አደርጋለሁ የሚል ነበረ። ይህንን የስርዓት ጥያቄ ላለመመለስ ከ10 ወር በላይ በአገሪቷ ላይ የአስቸኳይ ጊዜ አዋጅ ታውጆ በጠመንጃ ኃይል ህዝባችን ሲገዛ ቆይቷል። አሁንም በመላ አገሪቷ ውስጥ በጠመንጃ ኃይል ነው፣ በጉልበት ነው፣ በኃይል ነው። ስለዚህ አንድ መንግስት ህዝብን ለማስተዳደር ኃይል ካነሰው ወይም ደግሞ የህዝብ ጥያቄን መመለስ አስቸጋሪ በሚሆንበት ጊዜ እንደ ስልት የሚጠቀመው ህዝብ መካከል ህዝብን ማጋጨት ነው። አሁን የሚደረጉት በኢትዮጵያ ሶማሌና በኦሮሞ መካከል የተደረገው ግጭት ከ200,000 በላይ ዜጎችን ከቀያቸው እንዲፈናቀሉ፣ ብዙ ሰዎች ከ100 በላይ እንዲሞቱም ተደርጓል። በኦሮሚያ ውስጥ የሚገኙ ሌሎች ክልሎች ብሔሮች ግጭት እንዲፈጠር ምክንያት እንዲሆን ካድሬዎቹ የሚያካሂዱት ትንኮሳ፣ በየቦታው ህዝብ የሚጠይቀውን ጥያቄ መሰረታዊ ጥያቄዎችን ላለመመለስ የሚደረጉ ታክቲኮችና ስትራቴጂዎች ናቸው። ይሄንን መሰረት አድርጎ ህዝብ እንዳይጋጭ በተቻለ መጠን እኛም በመድረክ ደረጃም በኦፌኮ ደረጃም በተቻለ መጠን ህዝብ ግጭት ውስጥ እንዳይገባ እኛም ብዙም ጊዜ መግለጫና አንዳንድ ሀሳቦችን ለህዝብ ስንገልጽ ቆይተናል። ህዝባችን አብሮ የቆየ አብሮነትን ያዳበረ የተዋለደ በአንድነት ሲኖር በአንድ ኢኮኖሚ ማዕከል ሆኖ ሲኖር የነበረ ህዝብ ነው። ከኢትዮጵያ ሶማሌ የተባረሩት ኦሮሞዎች ታጣቂዎች ናቸው። ከዛ ያባረሯቸው አንድ ቦታ ከማይቶ ከዛ በኋላ በትራንስፖርት ጭኖ የላኳቸው ወደ ኦሮሚያ። ይሄ ሁኔታ በዚህ ብቻ አላበቃም። ከደቡብ ጋር ግጭት አለ። ከደቡብ በሚገኘው ድንበር አካባቢ ሁለቱ ካድሬዎች ከዛም ከዚህም ግጭት እንዲፈጠር ሆን ተብሎ ድንበሩ እዚህ ነበር እዚህ ነው በሚል ህዝብን ሲያጋጩና አሁንም ይሄ ጉዳይ በዛሬው ዕለትም ደም እየፈሰሰ ነው። ኦሮሚያ ውስጥ አሁን ለምሳሌ የሌሎች ብሔረሰቦች ያሉበት ቦታ ሆን ተብሎ ግጭት እንዲፈጠርና ደም እንዲፈስ ንብረት እንዲቃጠል እነዚህን ሁሉ የሚያካሂድ አይነት ነገር ነው አሁን ትንኮሳዎች ያሉት። እና ስለዚህ ለዚህ ሁሉ ችግር ባለቤት ማን ነው ቢባል አሁን ሀገሪቷን በማስተዳደር ላይ ያለው ፓርቲና መንግስት ብቻ ነው።
አቶ ልደቱ አያሌው
አመሰግናለሁ እድሉ ስለተሰጠኝ። አሁን ወንድሜ ያቀረቡት ሀሳብ ላይ በተወሰነ ደረጃ የምጋራው ሀሳብ ይኖራል። በተወሰነ ደረጃ ደግሞ በተለየ ሁኔታ የማይበት መንገድ ይኖራል። ለእኔ የችግሩ መሰረታዊ ምንጭ አሁን በቅርቡ የተጀመረ አይደለም። መጀመሪያ ኢህአዴግ ስልጣን ከያዘ ጀምሮ ከህገ መንግስት ማርቀቁ ጊዜ ጀምሮ ወይም ከሽግግር መንግስቱ ጀምሮ እየታዩ በሂደት መፍትሄ አጥተው እየተንከባለሉ የመጡ ችግሮች ናቸው ዛሬ ተባብሰው ከቁጥጥር ውጭ ወደ መሆን የተቃረቡት። እና አንዱ መሰረታዊ ችግር ነው የሚታየኝ ፍርሃቱ ወይም ኢህአዴግ ስልጣን ሲይዝ በህገ መንግስቱ አማካኝነት እና በፌደራል አደረጃጀቱ የራሱን እምነትና አስተሳሰብ በህዝብ ላይ ለመጫን ጥረት በማድረጉ ለምሳሌ ህገ መንግስቱ ውስጥ የኢትዮጵያ አንድነት ዋስትና ማጣቱ፣ በህገ መንግስቱ ውስጥ በአብዛኛው ለመፍታት የተፈለገው ችግር ከብሔረሰቦች መብት ጋር የተያያዘው ችግር ብቻ መሆኑ እና በተለይ የህዝብ አንድነትን የሀገር ትስስርን በሚመለከት ብዙ ትኩረት ያለማግኘቱ አንዱ የችግሩ ምንጭ ይመስለኛል። በዚያ ጊዜ ያኮረፈ የተቀየመ ከፍተኛ የህብረተሰብ ክፍል ተፈጥሯል። ያ ህብረተሰብ የስርዓቱ ተቃዋሚ ሆኖ ነው የቀጠለው። ሁለተኛ ህገ መንግስቱ ውስጥ የተቀመጡ መብቶች ይጠቅሙኛል፣ እፈልጋቸዋለሁ ብሎ ያመነ ህብረተሰብ ነበረ። በሂደት ግን እንደዚያ መብቶች መሬት ላይ በተግባር መተርጎም ባለመቻላቸው በተለይም ደግሞ በፓርቲ መዋቅር ፌዴራሊዝሙ ችግር ውስጥ በመግባቱ በህገ መንግስቱ የተቀመጡ የግለሰብ ይሁን የብሔር ብሔረሰብ መብቶች በተግባር መተርጎም ባለመቻላቸው ስርዓቱ ይሄን በተግባር መዋል ባለመቻሉ እየተከፋ የመጣ ህዝብ አለ። ስለዚህ በአንድ በኩል ህገ መንግስቱን የኔ ነው ብሎ መጀመሪያ ያልተቀበለ ህብረተሰብ አለ። በሌላ በኩል ደግሞ በሂደት በህገ መንግስት የተሰጠኝ መብት ተግባር ላይ አልዋለም ብሎ የተቀየመ ህብረተሰብ አለ። ስለዚህ እንግዲህ መጀመሪያ አካባቢ ይሄ ግጭት የተነሳው ዛሬ አይደለም። ገና ኦነግ ራሱ የሽግግር መንግስቱ አካል እያለ እንደዚህ አይነት በጎ ያልሆኑ ምልክቶች ታይተዋል። በየአካባቢው ሰዎች በግፍ ሲገደሉ ታይተዋል። ያን የቆም ብሎ ማሰብ ባለመቻሉ ይሄ ነገር በዚህ ከቀጠለ ነገ ከነገ ወዲያ የህዝቡን አንድነት የሀገሪቱን አንድነት ችግር ውስጥ ይከተዋል ተብሎ ባለመታሰቡና ተጨባጭ የሆነ የሪፎርም እርምጃ ባለመወሰዱ ነው በአንድ በኩል ይሄ ችግር እየተባባሰ መጥቶ ከዛሬ የደረሰው። እንግዲህ በሌላ በኩል በሂደት እንደዚህ ችግሮች መኖራቸው እንደተጠበቀ ሆኖ ከፍተኛ የሆነ ያጥሎ የፍትህ ማጣት በተለይ ደግሞ ከፍተኛ የሆነ የመልካም አስተዳደር እጦት የዲሞክራሲ እጦት የኢኮኖሚ ችግር እየተከሰተ ሲመጣ የተቃውሞ እንቅስቃሴ የበለጠ ከጊዜ ወደ ጊዜ እየተባባሰ የመጣበት ሁኔታ አለ እና መጀመሪያ ግጭቶቹን ምናያቸው በመንግስትና በተቃዋሚ ፓርቲዎች መካከል ነበር ውለው አድረው በመንግስትና በህዝብ መካከል ሆኖ አሁን ባለፉት ሁለት አመታት ምናያቸው ግጭቶች በህዝብና በመንግስት መካከል ነበር አሁን ደግሞ በራሱ በመንግስት መዋቅር ውስጥ ደግሞ ሆነ እና ምንድነው ተገቢ መፍትሄ ችግሩ በወቅቱ ማግኘት ስላልቻለ ቅርጹን ይዘቱን በሂደት እየቀየረ የመጣበት ሁኔታ ነው ያለው እና አሁን ላይ ባለንበት ተጨባጭ ሁኔታ መንግስት ወይም ደግሞ በስልጣን ላይ ያለው ኃይል ችግሮቹን ለመፍታት አቅም ያጣበት በጣም ደካማ የሆነ ሊደርሺፕ ያለበት ሁኔታ ነው የተፈጠረው እና ነገሮች ከመፈታት ይልቅ ከቁጥጥር ውጭ ወደ መሆን አቅጣጫ እየሄዱ ያለበት ሁኔታ ነው ምናየው ስለዚህ አንዱም ማለስማማው ነገር ግጭቶቹን ሆን ብሎ መንግስት እየፈጠራቸው ነው ብዬ አላምንም እንደውም መንግስት የሚፈጠሩትን ግጭቶች ለመቆጣጠር አቅም አንሶታል ተቸግሯል ውጥረት ውስጥ ገብቷል ትልቁ ችግር ያለው ትክክለኛውን መፍትሄ አውቆ እዚህ ግጭቶች በዘላቂነት የሚቆሙበትን ሁኔታ ማመቻቸት አለመቻሉ ነው ስለዚህ ከፍተኛ የሆነ የሊደርሺፕ ወይም ደግሞ የአመራር ክፍተትና መደናገር እናያለን በአንድ በኩል የስርዓቱ የተዳከመ መምጣቱ በሌላ በኩል ደግሞ የህዝቡን ትግል ያስተባብሩ የተሸከሙ ተቃዋሚ ፓርቲዎች በተነከረ ሁኔታ አለመኖራቸው ችግሩ አቅጣጫ እየሳተ የሀገር ህልውናን አደጋ የሚጥልበት ሁኔታ እንዲከሰት እያደረገ ይመስለኛል እኔ አጠቃላይ እይታዬ እንደዚህ ነው
እንግዲህ አብሮ ከዚህ ጋር መታየት ያለበት አቶ ሙላቱ እንግዲህ በአብዛኛው መንግስት እንደሚቆሰቁሰው ነው ያነሱት አብራችሁ እንድታዩት ለማለት ነው እንግዲህ ይህንን ማነሳ ያለሁት ደ ጋርዲያን ጋዜጣ ዘጋቢ ባለፈው ማክሰኞ ባስተላለፈው መሰረት እንዳውም አሁን ያለው የኦሮሚያ አስተዳደር የሌሎች ተወላጆችን በገፍ እያሰረ ነው ነው የሚል ያለው እንግዲህ የኦሮሚያ አስተዳደር ራሱ ከሌላ እየመጡ ናቸው ይሄን ችግር የሚፈጥሩብን የሚለውን አጠናክሯል ነው የሚለው እና ከዚህ ጋር አብራችሁ እንድታዩት የምፈልገው እነት መንግስት ከሆነ የሚቆሰቁሰው የኦሮሚያ ህዝብም ይሄን የሚያቆ ሆነ ለምን የዛ ተሳታፊ ይሆናል እንደምንሰማው እነት ከሆነ የሎይት ተወላጆችን በሰላም የሚኖሩትን ተማሪዎች ከዩኒቨርሲቲዎች ማባረር ምን አመጣው የመንግስት ከሆነ ተግባሩ መንግስት ከሆነ የሚቆሰቁሰው መንግስት ሊያጣላን ስለፈለገ እዚህ ተግባር ውስጥ አንገባም ለምን አይሉም እና አብራችሁ ይሄን እንድትመልሱት እንግዲህ አሁን ወደ ዶክተር መሐሪ ረዳይ
አመሰግናለሁ እንግዲህ ይሄ ብሔር ተኮር ግጭት ያለፉትን ነገሮች እየረሳናቸው ነው እንጂ አሁን የጀመረ አይደለም አቶ ልደት እንዳሉት ቀደም ብሎ የተጀመረ ነገር ነው ግን ብዙ ሰው ተስፋ የነበረው ይሄ ጉዳይ ካሁን አሁን ይረግባል ሰው ወደ ስሜት መሄዱ ቀርቶ ወደ ረጋ አስተሳሰብ ይመጣል ሁኔታዎች እየተሻሻሉ ይሄዳሉ የሚል ተስፋ ነው የነበረው ብዙ ሰው አለመታደል ሆኖ አሁን ያለንበት ደረጃ ላይ ደርሰናል እና ታሪኩን ቅድም የተገለጸ ስለሆነ ብዙም መዘርዘር ያለብኝ አይመስለኝም ግን አሁን ያለው ሁኔታ ይሄ የተባለው ጉዳይ በኦሮሚያ ክልል አለ እየተባለ ያለው ነገር ይመስለኛል መንግስት ስንል ሁለት መንግስት ነው ያለው ፌደራል መንግስት እና ክልል መንግስታት የፌደራል መንግስት አቶ ልደቱ እንዳሉት ግጭቱን እየቆሰቆሰ ነው የሚል ግምገማ እኔም የለኝም የክልሉ መንግስት ግን አንዳንድ የኮሙኒኬሽን ኃላፊዎቻቸውም ሲገልጹ አንዳንድ መግለጫቸውም ሲሰማ አሁን እየተካሄዱ ያሉት አመጾች ኦሮሚያ ውስጥ የኦሮሚያን ጥቅም በማይፈልጉ ኃይሎች የሚገፉ ናቸው የኦሮሞ ህዝብ አሁን ካለው አመራር ጋር እጅና ጓንት ነው አሁን ግን የኦነግ ባንዲራም ይዘው የሚወጡት መኪናም የሚያቃጥሉት ቦምብም የሚጥሉት የሌላ ብሔር ሰዎች ናቸው የሚል አገላለጽ ጎልቶ ይወጣል እና እኔ ይሄ ነገር የችግሩን አቅጣጫ ውጫዊ ለማድረግ የሚደረግ ጥረት ነው የሚመስለኝ እዛ ያሉት መጤዎች በአሁን አገላለጽ በእኛ በኩል ኢትዮጵያዊ ዜጎች ናቸው እዛ የመኖር መብትም አላቸው የመስራትም ማንኛውም የኦሮሚያ ክልል ተወላጆች ያላቸውን ያህል መብት አላቸው ነው የምንለው ግን መጤና ባላገር መጤና ተወላጅ የሚል ክፍፍል አለመታደል ሆኖ ተፈጥሯል እነዚህ መጤዎች የጥቃት ኢላማ እንዳይሆኑ ሰልፍ በወጣ ቁጥር ሰው በተሰበሰበ ቁጥር የጥቃት ኢላማ እንዳይሆኑ ቤታቸው ዘግተው እየሆነ ተቁለጨለጩ ቁጭ የሚሉ ሰዎች ናቸው እንጂ የኦነግ ባንዲራ ይዘው ይወጣሉ፣ ሰልፉ መካከል ገብተው ቦምብ ይወረውራሉ የሚለው ነገር ውጫዊ ጠላት ፍለጋ ነው። ውስጥ ያለው ቅድም አቶ ሙላቱ እንደተናገሩት የኦሮሞ ሕዝብ የሚጠይቀው የመልካም አስተዳደር የፍትህ ጥያቄ መመለስ ሲያቅታቸው በስሜት ህብረተሰቡን ለመኮርኮር እነዚህ እኮ ቢሄድልህ የእነሱን መሬት ታርስ ነበር፣ እነዚህ እኮ ቢሄድልህ የእነሱ ቡና ቤት የእነሱ ሱቅ ትጠቀምበት ነበር አይነት ስሜታዊ ቅስቀሳ እየተቀሰቀሰ የሚፈጠር ነው እንጂ እነዚህ ሰዎች ከጭንቀትና ከፍርሃት ወጥተው መንገድ እየተቆፈረ ትላልቅ ድንጋይ እኮ ነው የሚቀመጠው። ስንት ሰው ሆኖ ነው የውጭ ሰው ሆኖ ይሄን ሁሉ ስራ የሚሰራው? በሺ የሚቆጠር ህዝብ ነው የሚሰለፈው፣ በአስር ሺ የሚሆን ምን ያህል ናቸው እነዚህ መጥ የሚባሉት ሰዎች ይህን ለማደራጀትና ይህን ለማድረግ የሚችሉት? ይሄ ጨርሶ ተአማኒነት ሊሰጠው የማይችል የተረጋጋ አእምሮ ያለው ሰውም ሊቀበለው የማይችል ነገር ነው። በእርግጥ ፌዴራል መንግስቱ ጣልቃ መግባት ነበረበት። አንድ ክልል ሊቆጣጠረው የማይችል የጸጥታ መደፍረት ሲያጋጥም ጥሪ ያደርጋል ነው የሚለው ህገ መንግስቱ። ይሄ ግን የክልል ሹመኞች የክልል ታጣቂዎች ነው እርምጃ እየወሰዱ ያሉ። ሶማሌ ክልልም ተደረገ የተባለው ይኸው ነው። ኦሮሚያ ክልልም እየተደረገ ያለው ይኸው ነው። ባለፈው በአማራ ክልልም በቅማንትና በአማራ በትግራይና በአማራ በተደረገውም ነገር የተገለጹት ነገሮች የአስተዳደሩ አካል የሆኑ የጸጥታ ኃላፊዎች የጸጥታ ታጣቂዎች ቢሆን በቀጥታ እጃቸው ያስገባሉ፣ መጤውን ያዋክባሉ። ካልሆነም መጤው ሸሽቶ ሲጠጋ ባካቸው አትጠጉብን አቅም የለንም እያለ ለበላተኛ ነው ጥሎ የሚሰጣቸው። ይሄ በሆነበት ሁኔታ የፌዴራል መንግስቱ ክልሉ እንዲጠራው መጠበቅም የለበትም። ምክንያቱም ይሄ የክልል አቅም ማነስ አይደለም፣ ፍላጎት ማጣት ነው እነዚህን ሰዎች የመከላከል። ስለዚህ የፌዴራል መንግስት ይህን እርምጃ ነው ይሰድ ነበረበት። እንደተባለው የተሽመደመደ ይመስለኛል የፌዴራል መንግስቱ። እዚህ ላይ ደርሰናል። ይቀጣይ ሁኔታ ምን እንዲሆን እንግዲህ በጋራ የምናየው ይሆናል ብዬ አስባለሁ።
እሺ፣ ወደ አቶ ሙላቱ ገመቹ ልመለስና አሁን እንግዲህ በበቂ የተነጋገርንበት መሰለኝ ስላሉት ችግሮች ካለን የጊዜ እጥረት ምክንያት ወደ መፍትሄ ብናመራ የሚሻል ይመስለኛል። አቶ ሙላቱ፣
በአጭሩ ዶክተር ማሪ መልሰውታል። መንግስት እጅ ያለበት ስንል የአካባቢ ካድሬ የመንግስት አካል ነው። በየቦታው ያለውም መንግስት የሚሰራቸው ከዛም ከዚህም ይሁን የሚፈጸሙ በሱ ነው። ክቡር ጠቅላይ ሚኒስትሩ ባለፈው ጊዜ ኢትዮጵያ ሶማሌ እና በኦሮሚያ መካከል የተደረገው ግጭት ይሄ ሁሉ ያካሄዱት ታጣቂዎች መሆናቸው መንግስት የሚያውቃቸው መሆኑንም አረጋግጧል። በእኛ ደረጃ መንግስት እጁ የለበትም የሚለውን ነገር ብንተወው ጥሩ ነው። ዶክተር ማሪ በሚገባ ከየአካባቢው ከየክልሉ ካድሬዎች በሚፈጽሙት ነገር ሰዎችን በማጋጨት እነዚህን ሁሉ ቀውስ እንደሚፈጥሩ እነዚህ ማን ነው የሚቆጣጠረው? የፌዴራል መንግስቱ ኃይል አለው፣ ሁሉንም ነገር ሊያደርግ ይችላል። የክልሉ የማን አካል ነው? በየቦታው የዛው ፓርቲ አካል ናቸው። አሁን ፓርቲውና መንግስትን ማገሪቷን የሚያስተዳድረው የዚህ አካል ነው። ስለዚህ በአጠቃላይ መንግስት እጁ አለበት የምንለው ለዚህ ጉዳይ ነው። ባለፈው ጊዜ በሰሜን ሸዋ የታዩ ሰዎች፣ በኢሉባቦር መቱ የታዩ ሰዎች፣ በሶማሌ አካባቢ ሲደረግ የነበረው ለዚህ ሁሉ ማስረጃ ነው። አሁን በሀገሪቷ ውስጥ የሚያስተዳድረው ሰላማዊ የሆነ መንግስት ሳይሆን ወታደር በየቦታው ሁሉም ተሰራይቷል። ሰው በገፍ ነው የሚገደለው። ለተገደለው ሰው ማንም ተጠያቂ አይሆንም፣ ህግ ፊት አይቀርብም። ኪዮስ ነው ያለው እና አንድ ህዝብ ከአንድ ቦታ ማባረር ማለት ምን ማለት ነው? የግለሰቦችን መብት ማስከበር የማይችል መንግስት አቅም አጣ ለማለት አቅም አጣ፣ ሆን ተብሎ የሚደረግ ነገር ካልሆነ በስተቀር
ወደ መፍትሄ ምን ማድረግ ይሻላል?
አሁን ለዚህ መፍትሄ የሚሆነው ኢህአዴግ አንድ ብቻ ነው የምለው እድል አለው። በአሁኑ ጊዜ ካወቀበት እድል አለው። ይህን እድል ምን ማድረግ ነው? ጠቅላላ በዚህ ሀገር ላይ ከአሁን በፊትም ስንናገር የነበረው ነው፣ እርቅ መውረድ አለበት። በአጠቃላይ እርቅ ወርዶ ስምምነት ተደርጎ ሁሉም ተቃዋሚ ቡድኖች ባሉበት በአንድነት ስለዚህ ሀገር መወያየት አለብን። ወዴት ይህን ነው? ምን እየተደረገ ነው? ስርዓት ሁሉ ጠፍቷል። ስለዚህ ሀገራችንን በአንድነት እንዴት አድርገን እናካሄድ ነው? ይህን ካካሄድ አንድነት ካመጣ ለወደፊቱ ልንሄድ እንችላለን። ልማቱንም ልንቀጥል እንችላለን። እድገቱም ይቀጥላል። አንድ ላይ ተሰብስቦ ስለዚህ ሀገር መጣዊ ወደፊት የሚቀጥልበትን ሁኔታ መነጋገርና መወሰን ያስፈልጋል። እምል እንድንታ ነው ያለን።
እሺ አቶ ልደቱ
እንግዲህ መፍትሄውን ለመጠቆም አጀማሪያ የችግሩን ምንጭ ትሩት አድርጎ ማወቅ የሚጠይቅ ይመስለኛል። ምን ያሁን እየተባሉ ያሉት ነገሮች ችግሩን በግማሽ የሚያዩ ነው የሚመስለኝ። አሁን ከሁለቱም ወንድሞች የቀረቡት ነገሮች እርግጥ ነው በኔ በኩል በየአካባቢው የሚገኙ የመንግስት መስተዳድር አካላት ካድሬዎች የታጠቁ ኃይሎች የችግሩ አካል ሆነዋል። ችግሩን በማባባስ ረገድ የራሳቸው ሚና አላቸው። ግን ማዕከላዊ መንግስቱም ይሁን የኦሮሚያ መንግስት እንደ መንግስት ማለቴ ነው ግጭቶቹን ሆን ብሎ እየፈጠረ ነው ብዬ አላምንም። ምክንያቱም የግጭቶች መፈጠርና መቆም አለመቻል የህልውና ስጋት ውስጥ ከተውት ግራ የተጋባበት ሁኔታ ነው ያለው እና ይህን ጥርት አድርጎ መለየት አስፈላጊ ይመስለኛል። ነገር ግን እኔ የሚታየኝ ዋናው የዚህ ችግር ዋና አስኳሉ መሰረቱ መዋቅራዊ ነው፣ ሲስተሚክ ነው። ምን ማለት ነው? በአንድ በኩል የህግ ችግር ነው። ከህገ መንግስቱ ጀምሮ ያሉ የህግ ክፍተቶች ችግር ነው። በሌላ በኩል ደግሞ ያፈጻጸም ችግር ነው። እነዚህ ሁለት ነገሮች ናቸው ችግሩን ሊፈቱት ይችላሉ ብዬ እማምነው። ስለዚህ ይሄ አሁን እየተባባሰ በጊዜ ሂደት መልኩን፣ ቅርጹን፣ ይዘቱን እየቀየረ የመጣው ግጭት በአስቸኳይ መፍትሄ ካልተፈለገለት የሀገር ህልውና አደጋ እየሆነ እንደሚመጣ ማሰብ ያስፈልጋል። ከቁጥጥር ውጭ ሊወጣ እንደሚችል ማወቅ ያስፈልጋል። ስለዚህ እኔ መፍትሄ ነው ብዬ ማስበው በአንድ በኩል የኢትዮጵያ ከህገ መንግስቱ ጀምሮ በህግና በፖሊሲ ደረጃ ያሉት ክፍተቶች በተለይም ለህዝቡ አንድነት፣ ለሀገሪቱ አንድነት የማይጠቅሙ የህግ ድንጋጌዎች ውይይት ተደርጎባቸው ይሻሻሉ ይገባል በአንድ በኩል። በሌላ በኩል ደግሞ እሱን መሰረት አድርገው የተፈጠሩ አደረጃጀቶች፣ በፓርቲ ደረጃ ያሉ አደረጃጀቶች፣ በፌዴራሊዝም በአከላለል ደረጃ ያሉ አደረጃጀቶች እንዲሁ ውይይት ተደርጎባቸው ሊቀየሩ ሊታደሱ ይገባል። አሁን ያለው ብሔር ተኮር አደረጃጀት እንደ ፓርቲ፣ ብሔር ተኮር አደረጃጀት እንደ ፌዴራል ስርዓት ጠቅሞናል ወይ የሚለው ነገር በግልጽ ለህዝቡ ውይይት ቀርቦ ውይይት ተደርጎበት ማሻሻያ ሊደረግበት ይገባል። ችግሩ ሲስተሚክ ነው እና ካሉን ህጎች፣ ፖሊሲዎች የሚመነጭ ነው፣ ካለን አስተሳሰብ የሚመነጭ ነው። ስለዚህ መፍትሄውንም ስንፈልግ ከዚህ ጋር አብረን መቃኘት አለብን ብዬ አምናለሁ። ስለዚህ መጀመሪያ ደረጃ ህገ መንግስቱ ውስጥ ይቺ አገር የቡድን አገር መሆኗ ቀርቶ የዜጎች አገር እንድትሆን ነገረታል። ሁለተኛ በፓርቲ ደረጃ ያለን አደረጃጀት ብሔር ተኮር መሆኑ ያመጣው ጣጣ እየታየ ነው። አሁን ገና አገሪቱ በአንድ ፓርቲ እየተዳደረች ባለችበት ሁኔታ እንዲህ አይነት ግጭት መፈጠሩ የሚያሳየ ምንድን ነው? ነገ ከነገ ወዲያ በምርጫ ስርዓት ሌሎች ፓርቲዎች የስልጣን ተጋሪ ሲሆኑ የአገር ህልውና የሚያፈርስ ሁኔታ ነው የሚፈጠሩ። ሶስተኛ የአገሪቱ አጠቃላይ የሚዲያ የፕሮፓጋንዳ ቅኝት መታየት አለበት። ልዩነት ነው ሲሰበክ የኖረው። ስትጨቆን ነበር፣ ጨቋኞች ነበሩ፣ ዛሬም አሉ፣ እንደገና ወደ ስልጣን ሊመጡ ነው ብሎ ጠላት መፍጠር፣ ይሄ ካልተቀየረ አሁንም የህዝቡ አንድነት ይመጣል ብሎ ማሰብ ያስቸግራል። በብሔር ተቧድነን መፍትሄ እናመጣለን የሚል እምነት የለኝም። ቅድም ወንድሜ እንዳሉት ብሔራዊ መግባባት ሊፈጥር የሚችል ከፍተኛ የሆነ ጠንካራ የሆነ ሀቀኛ የሆነ የተሀድሶ እርምጃ ውስጥ መገባት አለበት። ተሀድሶ እንደ ኢህአዴግ አይደለም እያልኩ ያለ እንደ አገር የሀገር መፍትሄ መምጣት አለበት። ምክንያቱም ህልውናችን ችግር ውስጥ ነው ብዬ ነው የማምነው እና ሲስተሚክ መሆኑን መገንዘብ ያለብን።
አሁን ወደ ዶክተር መሐረድ አይልሄድ እንግዲህ።
አመሰግናለሁ። እኔ ቅድም የመንግስት ኃላፊነት ስንል መንግስት ሁለት አይነት ኃላፊነት አለው። በአንድ በኩል መፈጸም ያለበትን አለመፈጸም ነው። በሌላ በኩል ደግሞ በታች መዋቅሮቹ ሲያጠፉ ደግሞ እነሱን አለመከታተል ነው እና በዚህ በኩል ምናልባት በማክሮ ከፍ ባለው ደረጃ በኦሮሚያ ክልላዊ መንግስት ደረጃ በፌዴራል መንግስት ደረጃ ቀጥታ ግጭትን ይፈልጉታል ባይባልም ግጭት እያንቀሳቀሱ ያሉ የነሱ የበታች መዋቅር መሆናቸው እያወቁ በእነሱ ላይ ቆንጠጥ የማያደርግና የማያዳግም እርምጃ የማይወስዱ ከሆነ ፈቅደውታል ብሎ ከመገመት የሚከለክል ነገር የለም። ሌላው አሁን እንደ መፍትሄ የተገለጸው ይሄ የፌዴራል አደረጃጀቱ ነው ችግሩ፣ ብሔር ተኮር መሆኑ ነው ችግሩ የተባለው ከአቶ ልደቱ ህገ መንግስቱም ችግር አለው አፈጻጸሙም ችግር አለው ያሉት ነገር በተወሰነ ደረጃ እቀበላለሁ አፈጻጸሙ ችግር እንዳለ። ህገ መንግስቱ ግን ሊያሰራ የሚችል ነገር ነው የሚመስለኝ። ህገ መንግስቱ ከመረቀቁ በፊት የነበሩ ችግሮች ማንነታችን ተረሳ፣ ቋንቋችን፣ ባህላችን ተረገጠ፣ ወደ ጥግ ተገፋ። ስለዚህ ይሄ መስተካከል አለበት የሚል ጥያቄ ነው የነበረው። ይሄን ጥያቄ ለማስተናገድ ነው በዚህ አይነት አደረጃጀት የተቀመጠው። ስለዚህ ነው ችግሩ አደረጃጀት ላይ ነው ብዬ አላምንም። ችግሩ ያለው አፈጻጸም ላይ ያሉ ነገሮች ናቸው። ከአገልግሎት ጋር ምጋራው ልዩነታችን በጣም ተራግቧል። አንተ እንዲህ ነህ፣ ታሪክ እንዲህ ነው ተብሎ የጋራ ታሪክ የሌለን ይመስል፣ የጋራ ባህል የሌለን ይመስል በልዩነታችን ላይ ተተኮረ። እያንዳንዱ የተካለለ ቦታ ደግሞ በዋናው ነዋሪ ስም እየተጠራ እዛ በታሪክ አጋጣሚ የሰፈረ ሰው እንደ ሁለተኛ ዜጋ የመቁጠር ነገር መጣ። ሲፈልጉም ያኖሩት፣ ሳይፈልጉ ጠራርገውም ያወጡት። ማንም ደግሞ ጠያቄ የሌላቸው ወገኖች እየተፈጠሩ መጡ። ስለዚህ ኦሮሞው ከሶማሌ ክልል ተጠራርጎ ይወጣል፣ ሶማሌው ከኦሮሚያ ተጠራርጎ ይወጣል፣ ትግሬው አማራው ከኦሮሚያ ተጠራርጎ ይወጣል፣ ትግሬው ደግሞ ከአማራ ተጠራርጎ ይወጣል። እንደዚህ አይነት ነገር ነው ያለው። ይሄ ህገ መንግስቱን በአግባቡ አለመተርጎም ነው። እነዚህ ሰዎች ዜጎች ናቸው። በአገሪቱ ክልል የመዘዋወር ሀብት የማፍራት የመንቀሳቀስ መብት አላቸው። ስለዚህ ሊጠበቁ ይገባል። መንግስት እንዲያውም ደካማውን ነው መጠበቅ ያለበት። ደካማው ማለት ቁጥሩ አናሳም ደካማ ነው። የአቅም ድክመትም አለ፣ የኢኮኖሚ ድክመትም አለ፣ በቁጥር ሲያንስም ደካማ ነው። የበለጠ ጥበቃ እንዲያውም ሊደረግላቸው የሚገባ እነዚህ ሰዎች ናቸው። ክልሎች የማይጠብቋቸው ከሆነ ደግሞ ፌዴራል መንግስት ሊጠብቃቸው ይገባል። ስለዚህ ይሄን አጽንኦት ሰጥቶ የኦሮሚያ ክልል ስለተባለ የኦሮሚያ ተወላጅ እንደፈለገ የሚያደርገው፣ የትግራይ ክልል ስለተባለ የትግራይ ተወላጅ እንደፈለገ የሚያደርገው፣ የአማራ ክልል ከተባለ የአማራ ክልል እንደፈለገ የሚያደርገው ተደርጎ መወሰዱ ላይ ነው ችግሩ። ማንነቱን እያከበረ ሌላው ደግሞ ኢትዮጵያዊ ወንድሙ ኢትዮጵያዊ ዜጋው እንደሆነ መቀበል ነው። አሁን እኮ የኢትዮጵያዊ ዜግነትህ ኢትዮጵያ ውስጥ የማትፈጽምበት ደረጃ ላይ ነው የደረስነው። ዜግነት የክልል ሆኗል። በክልልህ ነው ፈልገህ ያንተ ክልል የምትናገርበት ቋንቋ ወይ እትብት የተቀበረበት ቦታ ፈልገህ ነው የዜግነት መብት ካለህም ኤክሰርሳይዝ የምታደርገው። ለነገሩ የዜግነት መብትህን ኤክሰርሳይዝ ታደርጋለህ ወይ እዛ ጥያቄ ሆነ። ግን የበለጠው ባዳም የማትባልበት ቦታ ግን እዛ ነው እየሆነ ያለው። ይሄ የፌዴራል መንግስቱ ኃላፊነት ነው፣ ማስፈጸም ይገባል። ሁለተኛ ህዝቦች ደግሞ ጠላቶቻቸው በአግባቡ መለየት መቻል ይኖርባቸዋል። በስሜት እየተነሳሱ ጠላት ያልሆነውን ጠላት አድርገው መመደብ የትም አያደርስም። ደም መፋሰስ ነው። እስካሁን ብዙ ደም ፈሷል። እስካሁን ብዙ ሰው ተፈናቅሏል። እስካሁን ብዙ ንብረት ጠፍቷል። ትክክለኛ ጠላታቸው የማያውቁ ከሆነ ትክክለኛ ጠላቶቻቸው በመልካም አስተዳደር የሚበድሏቸው፣ በሙስና የተጨማለቁት ቅርብ ያሉ ገዢዎቻቸው ናቸው እንጂ። ስለዚህ እሱ በችግር የተቆራመዱ መጤዎች እኛ ጠላታቸው ላይ ማኮራሽን ቃል ለመጠቀም ነው። ህዝብ ሲሰናቀል፣ ህዝብ ሲጎዳ ደግሞ የብሔሩ ሰው አይደለም ማውገዝ ያለበት፣ አብረን ማውገዝ መቻል ይኖርብናል። ኦሮሞ ከሶማሌ ክልል ሲሰናቀል ሁሉም ህዝብ መጮህ ይገባዋል፣ የኦሮሞ ተወላጅ ብቻ ሳይሆን። አማራው በደል ላይ ሲጨፈጨፍ ሁሉም ህዝብ ሊያሳስበው ሊጮህበት ይገባል። ትግራዩ እንደዚሁ ከጎንደር ከመተማ ሲፈናቀል እንዲሁ ሁሉም መጮህ አለበት። አሁን ግን ይሄ የብሔር ተኮር ቅኝት እየመራን ነው ወደዛ። እኔ የምለው ብሔር ሲጎዳ ነው መጮህ እየመጣ ያለው። ይሄ አደገኛ ነው። ነገ አንዱ ላይ ሆነ እንጂ ከነገ ወዲያ እዛ ላይ የማይደርስበት ምንም ምክንያት የለም። ሶስተኛ እንግዲህ ወደ መንግስት ህዝብን ማዳመጥ ይኖርበታል። ችግሮች ለይቶ በፍጥነት በአስቸኳይ ነገሮችን ማስተካከል መቻል ይኖርበታል። በሰላም ከሚታገሉ የፖለቲካ ኃይሎች ጋር መነጋገር ይኖርበታል። እነዚህ አይነት እርምጃዎች ካልተወሰዱ አሁን እየሄድንበት ባለነው ቅኝት ሁለቱም ተወያዮቻችን እንደገለጹት ወደማንወጣው አዙሪት የሀገሪቱን ማንድነት አደጋ ላይ ወደሚጥል ሁኔታ ያመራን እንደሆነ ነው እየታየ ያለው። አመሰግናለሁ።
እሺ እንግዲህ
አዳነች አንድ ደቂቃ ማግኘት ይቻላል?
አንድ አሳብ ልጨምር።
ሁለታችሁም አንድ ደቂቃ፣ ምክንያቱም ሊዘጉት ነው። አቶ ምላኩ ነው ታውን አይደል?
አዎ። ይቺን ለመጀመር ነው። ፌደራላዊ የሆነበት ምክንያት ታሪካዊ አመጣጥ ስላለው ወደ ኋላ ተመልሶ ያንን ማየቱ ጥሩ ይመስለኛል። በሁለተኛ ነገር ህገ መንግስታችን 32(1) የሚለው ማንም ኢትዮጵያዊ በኢትዮጵያ ክልል ውስጥ የመዘዋወር የመኖር ሀብት ማፍራት ይህንን መብት ይሰጣል። እንኳን ኢትዮጵያዊ ሌላም ከሌላ ሀገር መጥቶ ኢትዮጵያ ውስጥ የሚኖር ይህንን መብት አለው። ስለዚህ ይህንን ችግር አመጣ ፌዴራሊዝም ነው ያመጣው የሚባለው ይሄ አይደለም። በትክክል ህገ መንግስቱን መተርጎም ያለመቻል ህገ መንግስቱን ጠብቆ በስርዓት የማስተዳደር ጉዳይ ነው። አሁን ፍጹም ለዚህ ሁሉ ማህበራዊ ቀውስ ያበቃልና የቺን ለመጨመር ነው። አመሰግናለሁ።
እሺ አቶ ልደቱ አንድ ደቂቃ እንግዲህ።
እሺ በመጀመሪያ ፌዴራሊዝም ነው ያመጣው አላልኩም። እኔ ፌዴራሊዝም ደግፋለሁ፣ ግን ዋናው ጥሩ ነገር ምንድነው ሁለቱም ወንድሞች ያነሱት አሁን መፍትሄ ያፈጻጸሙን ችግር መፍታት ነው የሚል ነው። እኔ አላምንም በዚህ ፍርሃቱም የሚለው ይሄን ነው። 25 አመት ያለን የህግ ችግር የፖሊሲ ችግር የለም ያቅጣጫ ችግር የለም ያፈጻጸም ነው ሆነ ያለው። ይሄን በማለት መፍትሄ ይመጣል የሚል እምነት የለኝም። እኔ እስከሚገባኝ ድረስ የሀገሪቱን ፖለቲካ ብሔር ተኮር ያደረገው ህገ መንግስቱ ፌዴራል አደረጃጀቱ ነው የብሔርን መሰረት ያደረገው። ሁለተኛ አይደለም እኮ ብሔሮች ብሔር ተኮር መሆንና ማዕከላዊ መንግስቱን ያቋቋማችሁት በውክልና እናንተ ናችሁ፣ ስትፈልጉ ልታፈርሱት ትችላላችሁ፣ ስትፈልጉ ከሀገሪቱ ተገንጥላችሁ መለየት ትችላላችሁ ብሎ እኮ መብት ሰጥቷችኋል ህገ መንግስት። ማን ነው የሀገሪቱን ፖለቲካ ብሔር ተኮር ያደረገው? ህገ መንግስቱ እኮ ነው። የብሔርን መሰረት ያደረገው የፌዴራል አደረጃጀት እኮ ነው ይሄን ያደረገው። መንግስት ከሚያቀርበው የተለየ ሆኖ አላየሁትም እና ሪሊ ይሄ መፍትሄ ያመጣል ብዬ አላስብም።
እሺ አቶ ልደቱ ለወደፊትም መቀጠል አለብን፣ በዚህም ያልቅ አይደለም እና አሁን በጊዜ እጥረት ምክንያት ልንዘጋው ነው። አቶ ምላቱ ገመቹ፣ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳኢ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
አመሰግናለሁ። እሺ አመሰግናለሁ።